ላውዴቱር ኢየሱስ ክርስቶስ ይትባረክ ኢየሱስ ክርስቶስ። ይህ የቫቲካን ሬዲዮ ነው።
ቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ጠዋት ከአንድ ሰዓት እስከ አንድ ሰዓት ተኩል 9660 ኪሎ ሄርስ ወይም 31.05 ሜትር ባንድ ላይ የምታገኙን ሲሆን ማታ ከአንድ ሰዓት ተኩል እስከ ሁለት ሰዓት በ9660 ኪሎ ሄርስ ወይም 31.05 ሜትር ባንድ 15,570 ኪሎ ሄርስ ወይም በ19.27 ሜትር ባንድ ላይ ዕለታዊ ዝግጅቶቻችንን መከታተል የምትችሉ መሆኑን እንገልጻለን። ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረ ገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ዕለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ የቫቲካን ሬዲዮ የአማርኛ ክፍል የሚለው ገጻችን ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ።
የተከበራችሁ አድማጮቻችን በእያላችሁበት ሁሉ ሰላምን እየተመኘን በዛሬው ስርጭታችን እንደተለመደው የቅድስት መንበር ዜና በማስቀደም ቤተክርስቲያን በማህበረሰብና በዓለም የሚዳስሱ ዜናዎችን እናስደምጣችኋለን። ስከፍጻሜው ድረስ ቆይታችሁ ከኛ ጋር።
የሰማያዊ አባታችን አብነት መመከተል ልባችንን የሚበድሉንን ይቅር ብለን እንክፈትላቸው። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ትናንትና እሁድ እኩለ ቀን ላይ የመላእክት እግዚአብሔር ጸሎት ከማሰረጋቸው በፊት በእለቱ ቃለ ወንጌል ዙሪያ ይቅር ማለት የተፈጸመውን ጥፋት መቀበል ሳይሆን በእግዚአብሔር አርአያ የተፈጠረውን ሰው ከሚፈጽመው በደል እጅግ የላቀ መሆኑን ማወቅ ነው ሲሉ አስተምረዋል። ላቲናዊ ስርዓት አምልኮ በምትከተል ካቶሊካዊት ቤተክርስቲያን ትናንትና የተነበበው ወንጌል የማቴዎስ ሆኖ ከምዕራፍ 18 በዚያን ጊዜ ጴጥሮስ ወደ ኢየሱስ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ አለው። ኢየሱስ ደግሞ እንዲህ አለው እስከ 70 ጊዜ 7 እንጂ እስከ 7 ጊዜ አልልህም የሚል ነበር። የዚህ ትርጉም አንድ ሁለት ብሎ እስከ 70 ጊዜ 7 መቁጠር ሳይሆን ለዘላለም ለሁሉ ጊዜ መሆኑንም ቅዱስነታቸው ገልጠዋል። ቃለ ወንጌሉ ቀጥሎ የሚያቀርበው ምሳሌም ይህንን ያረጋግጥናል ብለዋል። ከሚከፍለው አጥቶ በብዙ ሺዎች የሚቆጠር ዕዳ የነበረው ጌታውን ታገሰኝ ሁሉን እከፍላለሁ ሲል ተማጥኖ ዕዳውን ሁሉ እንደተተወለትና ያ ዕዳው የተተወለት ሰው ሌላ ትንሽ ገንዘብ ሊከፍልለት የሚነበረው ጓደኛውን አግኝቶ እስከ እስር የወሰደ መጥፎ ሰው ምሳሌ ያብራራዋል ሲሉ ገልጠዋል።
ላተሻሜንቶ ኢንኮሄረንት ዲ ኩስቶ ሰርቮ ኤአንኬ ኢል ኖስትሮ ኳንዶ ሪፊዩቲያሞ ኢል ፐርዶኖ አይ ኖስትሪ ፍራቴሊ።
ይቅሬታ ተቀብሎ ይቅሬታን ለሌሎች መንፈቅ እርስ በርስ የሚጋጭ ሐሳብ ነው። ላይ በደቀስነው ምሳሌ ንጉሱ እጅግ ርህሩህ ስለሆነ የለመነውን አገልጋይ ምህረት ሰጥተዋል። ነገር ግን አገልጋዩ ምህረት እንዳገኘ ምህረት ለሌሎች አልሰጠም። ምናልባት በዚሁ አገልጋይ ላይ እንፈርድ ይሆናል። ነገር ግን እኛም ይቅሬታ ለሚጠይቁን ወንድሞቻችን እምቢ ስንል እንመስለዋለን። እግዚአብሔር በምህረትና ፍቅር እጅግ ሀብታም ስለሆነ ለዘላለም ያፈቅረናል ይምረናልም። ይህንን የምህረት ተግባር ወዲያውኑ ስንጠመቅ ይጀምረዋል። ስንጠመቅ በአባታችን አዳም ኃጢአት ምክንያት ከደረሰን ከባድ ዕዳ ነፃ ያወጣናል። ስለዚህ ከጥምቀት ጀምሮ እግዚአብሔር ዘወትር በምህረት ዓይን እየተመለከተን ነው። ምህረት በምህረት ስለሚገኝ ደግሞ እኛም በበኩላችን የግድ ምህረት መስጠት ይቅር ማለት አለብን። አለበለዚያ በወንጌሉ ምሳሌ ያ መጥፎ አገልጋይ ምህረት ተቀብሎ ምህረት አልሰጥ ባለ ጊዜ ጌታው አንተ ክፉ አገልጋይ ስለ ለመንኸኝ ያን ዕዳ ሁሉ ተውሁልህ እኔ እንደማርሁህ ባለንጀራህን የሆነውን ያን ባሪያ ልትምረው ለአንተስ አይገባምን የሚለው ፍርድ እኛንም ይጠባበቀናል። ምህረት ስትቀበል የሚሰማህ ደስታ አንተም መሐሪ እንድትሆን ዝግጁ ያደርግሃል። እመቤታችን ድንግል ማርያም በምህረት እግዚአብሔርን እንድንመስል ትርዳን።
Il perdono di Dio è il segno del suo straripante amore per ciascuno di noi.
የእግዚአብሔር ይቅር ማለት ለእያንዳንዳችን እግዚአብሔር ያለው አባታዊ ፍቅርን ያሳያል ሲሉ ካስተማሩ በኋላ የመላእክ እግዚአብሔር ጸሎት በማሳረግና ሐዋርያው ቡራኬ በመስጠት ህዝቡን አሰናብተዋል።
ቅዱስ አባታችን ሰሊካነ ጳጳሳት ፍራንቺስኮ እንደርፓና ቆጣጣር መስከረም 16 ቀን 2017 ዓመተ ምህረት ጧት ለጠቅላይ ጉባኤ ሮማ የገቡት በአባ ዣን ጄሉስ ሻቫልየር ለተመሰረተው በኩላጅ ቤተክርስቲያን ይሁንታ ለጸናው የቅዱስ ልበ ኢየሱስ ልዑካን ማህበር አባላት አገረ ቫቲካን በሚገኘው በቅዱስ ቀለመንጦስ የጉባኤ አዳራሽ ተቀብለው መሪቃል ለገሱ። የቫቲካን ሬዲዮ ለክት ጋዜጠኛ ጃዳ አኩሊኖ ከተናቀሩት ዘገባ ለመረዳት እንደተቻለውም በጠቅላላ ከተለያዩ የዓለማችን ክልሎች የተወጣጡ 85 የቅዱስ ልበ ኢየሱስ ወንጌላውያን ልዑካን ማህበር አባላትን ተቀብለው መዳን እየለገሱት ቅዱስ አባታችን ባለን ሰብአዊ ልብ ፍቅርን ለመማር የጠፋቸውን የቆሰለቸውን በግ ለመፈለግና ለመንከባከብ ብሎም ለድሆች እጅግ ለተናቁት ሁሉ ፍትህ እንዲረጋገጥላቸው ትብብርና ድጋፍ እንዲያገኙ ለማነቃቃት እንዲቻል ወደዚያ አናስርና ቀዳሚው ፍቅር ወደ ሆነው ወደ ጌታችን ኢየሱስ ክርስቶስ እይታችን ማጽናት ያለው አስፈላጊነት በስፋት አብራርቷል። ዣን ጁልስ ሼቫልየር ያንን የኢየሱስ ገራምና የዋህነትን ምህረትን ለሁሉም ለማበሰር የሚለውን ዓላማ ከመንፈስ ቅዱስ ተቀብለው በ17ኛው መተ ዓመት ያቋቋሙት ማህበር በዚህ ባለንበት ዘመን ለተገለሉት ለቆሰሉት ለተናቁት ገዛ ራሳቸውን ለመከላከል ለማይችሉ ለሚዘነጉት ሁሉ ቅርብ በመሆን ተግቶ ህዝብና ወንጌልን ቤተክርስቲያንን እንዲያገለግሉ የተጠሩ ናቸው በማለት ቅዱስ አባታችን አሳስበው ከዚሁ ጋር በማያያዝም በአሁኑ ሰዓት በማህበሩ የሚታየው የጥሪ ማነስ በላቲን አሜሪካ በኦቻይና እስያ ባለው የጥሪ እድገት አጽናኝ ተስፋ እያገኘ ነው። የጥሪ መጓደል ለወጣቱ ትውልድ ከፍ ባለ ደረጃና በተረጋጋ መንፈስ በቃልና በህይወት የሚሰጠው ክርስቲያናዊ ህንጸት ያለው አስፈላጊነት ያመላክታል እንዳሉ የገለጡት የቫቲካን ሬዲዮ ለክት ጋዜጠኛ አኩሊኖ አያይዞ ሰብአዊ እሴቶች ላይ በማነጣጠር የህይወትና የታሪክ ወንጌላዊ ራእይ ማዳበር ያስፈልጋል። ለአዲስ ትውልድ በጠቅላላ ክርስቲያን ማህበረሰብ በዚህ የቤተክርስቲያን ወንጌላዊነት ተልእኮ ለመሳተፍ መጠራቱ በማስገንዘብ በዚህ ዙሪያ ተገቢ ህንጸት እንዲያገኝ ማድረግ ያስፈልጋል እንዳሉ አስተውቀዋል። የቅዱስ ልበ ኢየሱስ ወንጌላውያን ማህበር አባላት ብዛት እግዚአብሔር ይመስገን ደህና ነው ሊባል ይቻላል። ያንን ህዝብ በተለይ ደግሞ ወጣት ትውልድ ከቤተክርስቲያን እንዲሸሽ ከሚያደርገው ከፈሪሳዊ ክህነታዊ ተግባር አደረጋቸውን ተጠንቀቁ። እውነተኛው ወንድማማችነት በመኖር ብዙህነትን በማስተናገድ እያንዳንዱ ያለው መለያ እንደ ሀብት እንደ ጌጥ ለመመልከት ትጉ። የዚህ በአባ ዣን ጃለስ ሻቫልየር የተቋቋመው መንፈሳዊ ማህበር ዓላማ ህያው በማድረግ ወቅታዊነቱ በማህበሩ ካህናት እንዲሁም በማህበሩ ደናግል በሚሰጡት አገልግሎት እንዲመሰከር ቅዱስ አባታችን አደራ ማለታቸው አኩሊኖ ካጠናቀሩት ዘገባ ለመረዳት ተችሏል።
በጳጳሳት ሲኖዶስ ወቅት የወጣቶችን ጉዳይ በስፋት ለመመልከት ይረዳል ተብሎ የተዘጋጀው የመሰናዶ ሰነድ ጥንቃቄና ማስተዋል የታከለበት እንደሆነ አባ ዲዮጎ ፋረስ ቺቪልታ ካቶሊካ ወይም ካቶሊካዊ ስልጣኔ በተሰኘው መጽሔት ላይ ገለጹ። አባ ዲዮጎ አክለውም ይህ ሰነድ የጳጳሳትን ሲኖዶስ በሚገባ ማከናወን እንዲቻል ታቅዶ የተዘጋጀና ስለ ወጣቶች ሕይወት የሚመሰክር ነው ብለዋል። የሰነዱ ይዘትና ምንነት ቤተ ክርስቲያን ከወጣቶች ጋር በመታደርገው ውይይት እንደ መምህር ብቻ ሳትሆን እንደ ሐዋርያም በመሆን በወጣቶች አማካኝነት የኢየሱስ ክርስቶስን ድምጽ ማሰማት የምትችልበት መንገድ ነው ብለዋል። በኢየሱሳውያን ማህበር የታተመ የሚወጣው መጽሔት ገለጻ መሰረት በጳጳሳቱ ሲኖዶስ አማካኝነትና እንደ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ምኞት ቤተ ክርስቲያን ወጣቶችን በተሻለ መንገድ መንከባከብ የምትችልበት እንዴት ነው በማለት ራሷን መጠየቅ አለባት ብለዋል። ቤተ ክርስቲያን በተጨማሪም ወጣቶች ስለ ሕይወታቸው ጥሪና ግብ እንዲያውቁ በማድረግ ብርታት መስጠት ይኖርባታል። መጽሔቱ በተጨማሪ ስለ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እና ስለ ወጣቶች ባሰፈረው አምዱ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በወጣቶች ጉዳይ ላይ የሚነሱትን እጅግ አስቸጋሪ የሆኑ ጥያቄዎችንም እንደሚቀበሉ ይጠቅሳል። ይህ ማለት ደግሞ የሲኖዶሱ ሰነድ የወጣቶችን ብዝሃነት፣ የሚኖሩበትና አካባቢና የኑሮ ደረጃቸውን ሳይቀር የሚያጤን እንደሆነ ያመለክታል ብለዋል አባ ዲዮጎ። ይህም አንገብጋቢ የሆኑ የወጣቶች ጉዳይ ወደ ጎን ብለን ሌሎች አስቸኳይ ባልሆኑ ጉዳዮች ላይ ጊዜ እንዳናጠፋ ይረዳል ብለዋል። እምነት ማስተዋልና ጥሪ የሚሉ ርዕሶች ስለ እምነታችንና ስለ ጥሪያችን እንድናውቅና እንድንገነዘብ የሚያደርጉ ርዕሶች ናቸው ብለዋል። የሰነዱ አጠቃላይ ይዘት ቤተ ክርስቲያን ዛሬ ራሷን መለስ ብላ እንደምትጠይቅበትን አጋጣሚ የሚከፍት ነው። ይህም በመጀመሪያ ወጣቶች ጥሪያቸውን ለይተው እንዲያውቁ ቤተ ክርስቲያን ምን ማድረግ አለባት የሚል ሲሆን፣ ቀጥሎም የወንጌልን የምሥራች ወደ ወጣቶች ዘንድ ለማዳረስ ምቹ መንገድ የቱ ነው የሚሉ ናቸው። ከወጣቶች ጋር ለመወያየትና እነርሱን በእምነት ጉዞ ለማገዝ እንዲቻል ከተፈለገ አስፈላጊ የሆኑ ጥያቄዎችን በማንሳት ትክክለኛ መልስ መመለስ ያስፈልጋል። አባ ዲዮጎ በንግግራቸው ማጠቃለያ ለሲኖዶሱ መሰናዶ እንዲሆን የተዘጋጀው ሰነድ ወጣቶችን በእምነት ጉዟቸው የሚሸኝና ይህን ለማድረግ ሐዋርያዊ አገልግሎትን በፍሬያማነት ለማከናወን የሚረዱ መንገዶችን ማወቅ ያስፈልጋል ብለዋል።
ይህ በማኛ ቋንቋ የሚሰራጨው የቫቲካን ሬዲዮ ነው። ቅዱስ አባታችን ሊቃነ ጳጳሳት ፍራንቼስኮ እንደሮፓና ቆጣጠር በዚህ በ2017 ዓመተ ምህረት ወርሃ ህዳር መጨረሻ ላይ በባንግላዴሽና በሚያንማር ይፋዊ ጉብኝት ለማካሄድ በመዘጋጀት ላይ ባሉበት በአሁኑ ወቅት ቫቲካን የሮሂንግያ ጎሳ አባላት ላይ እየደረሰ ያለው በደል በቅርብ እየተከታተለው መሆኑን ደርፓና ቆጣጠር ግንቦት ወር 2017 ዓመተ ምህረት ቅዱስ አባታችን ሊቃነ ጳጳሳት ፍራንቼስኮ የሚያንማር መራሄ መንግስት አውንግ ሳን ሱኪዩን ተቀብለው ባነጋገሩበት ወቅት እንዳረጋገጡና በሚያንማር ለምትገኘው ካቶሊካዊት ቤተክርስቲያን ብፁዓን ጳጳሳት በበኩላቸውም የሮሂንግያ ጎሳ አባላት ሰብአዊ መብትና ክብር እንዲከበር በሀገሪቱ መንግስት ላይ ግፊት እያደረጉ መሆናቸው የቅድስት መንበር የውጭ ግንኙነት ጉዳይ ዋና ጸሐፊ ሊቀ ጳጳሳት ብፁዕ አቡነ ፓውል ሪቻርድ ጋላገር ከቫቲካን ሬዲዮ ጋር ባካሄዱት ቃለ ምልልስ አረጋግጧል። ብፁዕነታቸው እንደ አውሮፓውያን አቆጣጠር ከባለፈው መስከረም 5 ቀን እስከ መስከረም 9 ቀን 2017 ዓመተ ምህረት በኢራን ይፋዊ ጉብኝት ባካሄዱበት ወቅት በሚያንማር የሮሂንግያ ጎሳ አባላት ላይ እየደረሰ ያለው በደልና ስቃይ በኢራን፣ በኢራቅ፣ በሶሪያ ያለው የክርስቲያን ማህበረሰብ አባላት አሳሳቢ ሁኔታና የሰሜን ኮሪያ ጉዳይ በተመለከቱ ርዕሶች መወያየታቸው ከቫቲካን ሬዲዮ ጋር ባካሄዱት ቃለ ምልልስ አስታውቀዋል። ቅድስት መንበር በኮሪያው ባህረ ሰላጤ ክልል ስላለው ወቅታዊ ሁኔታ እጅግ አሳሳቢ መሆኑን በማሳወቅ ስለ ጉዳዩ በቅርብ በመከታተል የክልሉ ውጥረት እንዲቀረፍ የሚደረግ ምንም አይነት መደበኛ ውሳኔ መፍትሄ እንደማይሆን በማሳሰብ መፍትሄው ዓለማችን ከኒውክሌር ጦር መሳሪያ ነጻ ማድረግ የሚል መሆኑ ታምና ይህንን ጉዳይ በማነቃቃት ለሚታየው የጠብ ጫሪነት ተግባር ግብረ መልስ መስጠት ስነ ማህበራዊ ግዴታ ነው ብሎ ምላሽ ነው ብሎ መልስ ለመስጠት ከመሻት ይልቅ የወንድማማችነት ስነ ምግባር በመከተል መቀራረብና ወንድማማችነት ማስፋፋት የሚለው እቅድ የሰላም መንገድ መሆኑ እየተረጋገጠ ነው ብለዋል። ብፁዕ አቡነ ገላገር በቅርቡ በተባበሩት መንግስታት ድርጅት የሚፈጽሙት ይፋዊ ጉብኝት ጠቅሰው ዓለም አቀፍ ማህበረሰብ በሰሜን ኮሪያ ስላለው አሳሳቢ ጉዳይ ብቻ ሳይሆን በጠቅላላ በዓለማችን ክልል የሚታየው ውጥረትና ግጭት ሁሉ የዚያ በዓለማችን ከሁለተኛው የዓለም ጦርነት ወዲህ ለመጀመሪያ ጊዜ በመታየት ላይ ያለው ያለመረጋጋት ሁኔታ ምላሽ ሊሰጥበት ይገባዋል ካሉ በኋላ በማያያዝም በኢራን ርዕሰ ከተማ ከአገሪቱ የመንግስት አበይት አካላት ጋር ባካሄዱት ግንኙነት በሶሪያ ያለው ግጭት ለማስቆም በጀኔቭ የሚካሄዱት ጥረቶች እውቅና እንደተሰጠበትና በሶሪያና በኢራቅ የክርስቲያን ማህበረሰቦች የወደፊት እጣ ምን እንደሆነ ከጦርነት የሸሹት በሊባኖስና በዮርዳኖስ ስደተኞች መጠለያ ሰፈር ውስጥ ያሉ ነዋሪዎች ብዙዎች ወደ አገራቸው ለመመለስ ፈቃደኞች ናቸው። ሆኖም በነነዌ ክልል የሚገኙት መንደሮች ዳግመ ግንባታ ወደ አገራቸው የመመለሱ ላላቸው ፈቃድ ቅድመ ሁኔታ መሆኑ ከስደተኞች አንደበት እየተነገረ ያለው እውነት ነው በማለት የቅድስት መንበር የውጭ ግንኙነት ጉዳይ ዋና ጸሐፊ ብፁዕ አቡነ ገላጋር እንዳመለከቱት ክርስቲያኖች በመካከለኛው ምስራቅ በጣም አስፈላጊ የሆነ ሚና አላቸው። እነሱ በህብረተሰቡ ውስጥ አገናኝ ድልድይ ናቸው። በዚህ በጎሳዊ ወይንም ሃይማኖታዊ ግጭት በሚታይበት ክልል የሚኖረው ማህበረ ክርስቲያን የክልሉ ጥንታዊ ህብረተሰብ ነው። የክልሉ ህብረተሰብ አካል በመሆንም እንደማንኛውም የክልሉ ዜጋ ሁሉ ለክልሉ ዳግመ ግንባታና እድገት አስተዋጽኦ መስጠት የሚችል መሆኑ ሊታመን ይገባዋል ብለዋል። ብፁዕነታቸው በኢራን አካሂዶት በነበረው ክልላዊ ግንኙነት በትክክል ከሀገሪቱ ውጭ ጉዳይ ሚኒስትርና ከባህልና እስላማዊ መመሪያ ጉዳይ ሚኒስትር ጋር በኢራን ስላለው ማህበረ ክርስቲያንና በኢራን ወቅታዊ ሁኔታ ስለ ክልላዊ ትብብርና ስለ ሃይማኖት ነጻነት ርዕሰ ጉዳይ ውይይት መካሄዱ ጠቁመው የኢራን መንግስት የክርስቲያኖች ሚናና አገልግሎት በጣም ያደንቃል። ይሁን እንጂ በሀገሪቱ ያለው ማህበራዊ ጉዳይ የሚመለከተው ደንቦች ለማህበረ ክርስቲያን እጅግ አስቸጋሪ ነው። ሆኖም ያከናውኑት ጉብኝት በክልሉ ያለው የክርስቲያኖች ሁኔታ ትኩረት እንዲደረግበትና ብሎም የዚህ ማህበረሰብ ተጨባጭ ችግሮችን ገጥሞ መፍትሄ እንዲያገኝ በሚደረገው ጥረት በቅድስት መንበርና በኢራን መንግስት መካከል ለሚደረገው የጋራ ትብብር ተስፋ የሚያሰጥ ይሆናል ብለው እንደሚያምኑም ገልጠዋል። ቅዱስ አባታችን በቴህራን ይፋዊ ጉብኝት የማከናወን እቅድ አላቸው ወይ በማለት ለቀረበላቸው ጥያቄ ሲመልሱ ጉብኝቱ ይፈጸማል ብለው ለመናገር በእውነቱ የሚቻል አይደለም። ሆኖም በኢራንና በቅዱስ መንበር የተለያዩ ሃይማኖቶች ሸገራ ውይይት ተንገባካቢ ጳጳሳዊ ምክር ቤት ጋር እንዲሁም ከቅዱስ መንበር ጋር ያለው ግንኙነት የተዋጣለት ነው። ቢሆንም የዚህ ግንኙነት አመርቂነት በአገሪቱ ያለው ማህበረ ክርስቲያን ሁኔታ ይወስነዋል ብለዋል። በሌላውም ረገድ በኢራን አካሂዶት በነበረው ግንኙነት በሮሂንግያ ጎሳ ላይ እየደረሰ ያለው ችግር ዙሪያ መወያየታቸውና ቅዱስ አባታችን እንዲሁም የቅዱስ መምሯና ጻፊ ብፁዕ ካርዲናል ፓሮሊን ጭምር ስለዚህ ጉዳይ ከሚያንማር መራሄ መንግስት ኡንግ ሳን ሱኪው ጋር መወያየታቸው አስታውሰው የሚያንማር ሊቀ ጳጳሳት ብፁዕ ካርዲናል በበኩላቸውም የሮሂንግያ ችግር መፍትሄ እንዲያገኝ በሚያንማር መንግስት ላይ ግፊት እያደረጉ ነው። ቅዱስ አባታችን ሊቀ ጳጳሳት ፍራንቼስኮ በስደተኞች ላይ እየደረሰ ያለው ግፍ እጅግ እንደሚያሳስባቸው የገለጡት ብፁዕ አቡነ ገላጋር አክለው የማንኛውም ህብረተሰብ ስቃይ በልብ የሚከታተሉና መፍትሄ እንዲያገኝም ካለመታከት ጥሪ ያቀርባሉ። ሆኖም በክልሉ ያለው ቀውስ ቅዱስ አባታችን ሊቀ ጳጳሳት ፍራንቼስኮ በባንግላዴሽና በሚያንማር ለማካሄድ በቅድ ተይዞ ያለው ሐዋርያዊ ጉብኝት ሊያሰናክል ይችላል ብሎ ለመናገር በእውነቱ ያስቸግራል። ምክንያቱም በችግር ላይ የሚገኘው ማንኛውም ህዝብ ቅድሚያ የሚሰጡ ናቸውና በማለት ያካሄዱት ቃለ ምልልስ እዚህ ላይ አጠቃለዋል።
ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ቅዳሜ መስከረም 6 ቀን 2010 ዓመተ ምህረት በብሔራዊ ደረጃ ለ10ኛ ዙር የተደረገውን የቤተሰብ መንፈሳዊ የእግር ጉዞ ምክንያት በማድረግ ከ10,000 በላይ ለሚሆኑ ተሳታፊዎች መልእክት አስተላለፉ። በሁለቱ የደቡብ ኢጣሊያ ከተሞች ማለትም በፖምፔይ እና በስካፋቲ መካከል የተደረገውን ይህን መንፈሳዊ የእግር ጉዞ ያስተባበረው በመንፈስ ቅዱስ መታደስ የተሰኘው ማህበር ከሁለቱ ከተሞች ማዘጋጃዎች በኢጣሊያ ጳጳሳት ጉባኤ ብሔራዊ የቤተሰብ ሐዋርያዊ መምሪያ የፖምፔይ ጳጳሳዊ ተልእኮ አስፈጻሚ ጽሕፈት ቤትና ከተለያዩ የቤተሰብ ማኅበራት ጋር በመተባበር እንደሆነ ለማወቅ ተችሏል። ለዘንድሮ መንፈሳዊ የእግር ጉዞ የተመረጠው መሪ ርዕስም በቤተሰብ ውስጥ የፍቅር ሕይወት አስደሳችነትና የቤተ ክርስቲያን ኢዮቤልዩ የሚል እንደሆነ ታውቋል። ቅዱስነታቸው ለተሳታፊዎቹ በሙሉ የከበረ ሰላምታቸውን ልከው በመንፈስም አብሯቸው እንደሆኑ አረጋግጠውላቸዋል። ከዚህም ጋር ዘንድሮ ከነሐሴ 15 እስከ ነሐሴ 20 ቀን 2010 ዓመተ ምሕረት በአየርላንድ መዲና ዳብሊን በሚካሄደው ዓለም አቀፍ የቤተሰብ ስብሰባ ላይ ለመገኘት የተያዘውን ቀጠሮ በደስታ እንደሚጠባበቁ ገልጸዋል። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የተለያዩ የቤተሰብ ክፍሎችን በማስታወስ ለሥራ አጥ ቤተሰቦች ለእምነታቸው ሲሉ ስደትና መከራ ለሚቀበሉ እንዲሁም በተለያዩ የሥቃይ ሕይወት ውስጥ ለሚገኙ ቤተሰቦች መጸለይ እንደሚያስፈልግ አሳስበዋል። የኢጣሊያ ጳጳሳት ጉባኤ ምክር ቤት ዋና ጸሐፊ የሆኑት ብፁዕ አቡነ ኑንሲዮ ጋላንቲኖ በመንፈስ ቅዱስ መታደስ የተሰኘውን ማኅበር በፕሬዚደንትነት ለሚመሩት ለሲኞር ሳልቫቶሬ ማርቲኔዝ በላኩት መልእክት
ለሁሉም ግልጽ የሆነው የቤተሰብ መንፈሳዊ የእግር ጉዞ መልካም ተነሳሽነት በጸሎት ለመተባበር ምቹ አጋጣሚን እንደሚከፍት ገልጸው ቤተሰብ በማህበራዊ ተቋማት ውስጥም የሚጫወቱትን ሚና አስታውሰዋል። በማህበራዊ ኢኮኖሚያዊና ስነሰባዊ ቀውስ ክፉኛ በተጎዱ ቤተሰብ መካከል ስለ መልካም ነገር እርስ በርስ ስለመተማመን ስለ ተስፋ መመስከር ቀላል አይደለም። ለረጅም አመታት ያለ ስራ መቀመጥ ያለበትና ለቤተሰብ አስፈላጊ ትኩረት የማይሰጥ አገር የወጣቶችን ህልም ያጨልማል ብለዋል። ማህበራዊ ተቋማትም ቢሆኑ በቤተሰብ አስፈላጊነት የሚያምኑ አይደሉም። ያገረንና የህዝብን አደራ የሚረከብ ትውልድ የሚገኘው ከሁለቱ ተቃራኒ ጾታዎች በኩል መሆኑን እየካዱ ነው ብለዋል። የኢጣሊያ ጳጳሳት ጉባኤ ምክር ቤት ዋና ጻፊ የሆኑት ብፁዕ አቡነ ኑንሲዮ ጋላንቲኖ ንግግራቸውን በመቀጠል ሁላችንም የአያቶቻችንን ስሜትና ጥበብ፣ ያጎቶቻችን የወንድማማችነት ትብብር ምን ያህል የተጠበቀ እንደሆነ ጠንቅቀን እናውቃለን። ነገር ግን ይህን ያለፈውን መልካም ልማድ በጣም ጥቂት ልጆች ብቻ ናቸው በተግባር የሚያውሉት። በቤተሰብ መካከል ቅራኔ የተፈጠረ ግንኙነት ከጠፋ ቀድሞ የነበረውን አይነት የፍቅር የምትሳሰብና የምትጋገዝ ህይወት መኖር አይቻልም። ስለዚህ ያለንበትን አስከፊ የጊዜ ሁኔታ በመመልከት ቤተሰብ መልካም የወደፊት ህይወት እንዲኖር በማገዝ ላይ ያለው መንፈሳዊ ጉዟችሁ ከእምነት በሚያገኘው ብርሃን እየተመራ ክርስቲያናዊ ቤተሰብ ብቸኛ የፍቅር ደስታ የሚገኝበት ማዕከል ይሁን ብለዋል። በመንፈስ ቅዱስ መታደስ የተሰኘው ማህበር በኢጣሊያ ውስጥ ከ200,000 በላይ አባላት ያለውና ከ1,900 በላይ በሆኑ ቡድኖችና ንዑስ ማህበራት የተደራጀ የቤተ ክርስቲያን እንቅስቃሴ እንደሆነ ታውቋል።
በቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ውሳኔ መሰረት እንደ አውሮፓውያን አቆጣጠር ከነሐሴ 22 ቀን እስከ ነሐሴ 26 ቀን 2018 ዓ.ም በአይርላንድ ርዕሰ ከተማ ዱብሊን የሚስተናገደው ዓለም አቀፍ የቤተሰቦች ቀን ቅድመ ዝግጅት በተዋጣለት ሁኔታ እየቀጠለ መሆኑ ከቫቲካን ሬዲዮ ጋር ቃለ ምልልስ ያካሄዱት የዓለማውያን ምዕመናን የቤተሰብና የሕይወት ጉዳይ የሚከታተለው ጳጳሳዊ ምክር ቤት ሊቀመንበር ብፁዕ ካርዲናል ኬቪን ጆሴፍ ፋረል ገለጡ። በዱብሊን ሊካሄድ የተወሰነው ዓለም አቀፍ የቤተሰቦች ቀን ታላቅ ድል ነው ብዬ አስባለሁ ያሉት ብፁዕ ካርዲናል ፋረል በዚህ ዓለም አቀፍ መርሃ ግብር የቅዱስ አባታችን ፍራንቼስኮ መሳተፍ በራሳቸው አንደበት የተረጋገጠ ጉዳይ ነው። ይህ ደግሞ ለጉባኤውም ሆነ ለተሳታፊው ሁሉ አብይ ቡራኬና ለቤተሰባዊ ሕይወትም አብይ ድጋፍ ነው ብለዋል። ክስተቱ በአየርላንድ እንደሚሆን ቅዱስ አባታችን ወስነዋል። በአየርላንድ ለሚገኙት ቤተሰቦች አብይ ድጋፍ እንደሚሆንም ተስፋችን ነው። ለአገሪቱ ልዩ እድልም ነው። ሌሎች ብዙ አማራጮች ያሉ ነገር ግን በአየርላንድ እንዲካሄድ የሰጡት ውሳኔ ለሰሜን አውሮፓ ሀገሮች ሊና የሚያነቃቃ እንደሆነ አያጠራጥርም። እንደምናውቀው ይላሉ ብፁዕነታቸው የዛሬ 40 ዓመት በፊት ነበር አየርላንድ በቅዱስ ጴጥሮስ ተከታይ የተጎበኘችው። ከዚህ አንጻር ሲታይ በእውነቱ የቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዓለም አቀፍ የቤተሰቦች ቀን ምክንያት በማድረግ በአየርላንድ የሚያካሂዱት ጉብኝት ታሪካዊ ይሆናል ሲሉ ያካሂዱት ቃለ ምልልስ እዚህ ላይ አጠቃለዋል።
በዛሬው መስከረም 8 ቀን 2010 ዓ.ም ዝግጅታችን በተከታታይ ወደ እናንተ አድማጮቻችን ጉዞ ከጌታ ጋር በሚል ርዕስ በካርዲናል ካርሎ ማሪያ ማርቲን ተጽፎ በኢትዮጵያ ካቶሊካዊት ቤተክርስቲያን ጽፈት ቤት የሐዋርያዊ ሥራ መምሪያ ከተዘጋጀው መጽሐፍ ላይ እናት ያለው የመሆን ደስታ በሚል ርዕስ የቀረበውን ሶስተኛ ክፍል አስተምሮ እናስደምጣቸዋለን። አብራችሁን በመሆን እንድትከታተሉ እንጋብዛለን። እናት ያለው የመሆን ደስታ ስለመቤታችን ልደት ማናቸውም ቅዱሳን መጻሕፍት በግልጽ አይነግሩንም። ይህ ጥንታዊ በዓል ቤተክርስቲያን ለእናቷ ካላት ግላዊ የልጅነት ፍቅር ጋር የተወለደ ነው። ይህ በምስራቅ አብያተ ክርስቲያናት ሥርዓተ አምልኮ የዓመት መጀመር የሚያመለክት በዓል ሲሆን በሚላኖ ቤተክርስቲያናችን ውስጥ ደግሞ ከካቴድራል ቤተክርስቲያን ጠባቂ የቁምስና ዓመት በዓል መጀመሪያ ምልክት ነው። ስለዚህ ምንም እንኳን የመወለጃዋና የልጅነት ጊዜዋ ስለነበረ ሁኔታ ትክክለኛ መረጃ ባይኖራቸውም መላው የምስራቅና የምዕራብ አብያተ ክርስቲያናት ልክ ልጆች የእናታቸውን የልደት በዓል እንደሚያከብሩት አይነት አድርገው ይህን በዓል በፍቅር ያከብሩታል። የእናታችንን ልደት ስናከብር ትኩረት የምንሰጠው ስለ አንድ የተለየ ሁኔታ ሳይሆን የእናታችን የልደቷ በዓል ስለመሆኑና እናታችንም ስለሆነች ነው። ይህች እናት በመኖሯ መለኮታዊ ቅድም እውነት ሆኖልናል። ይህንን በዓል ቤተ ክርስቲያን በደስታ የምታወድሰው እናት አለችን ብላ ስለምታስብ ነው። ቅዱሳት መጻሕፍት እንደሚነግሩን ኢየሱስን የሕዝብ ወገን ያደረገችልን እመቤታችን ማርያም ናት። ከአብርሃምና ከዳዊት እንዲሁም ከኢየሱስ ረጅም የትውልድ ሐረግ ጀምሮ የሕዝብ ወገን ያደረገችው እርሷ ናት። በኢየሩሳሌም ቤተልሔም ከሚገኘው ትንሹ ስፍራ ወገነ ሕዝብ አደረገችው። እርሷ ልዩ የሆነ ስፍራ ሰጠችው። እውነትም በጊዜው እግዚአብሔር ሥጋ ለብሶ ሰው እንዲሆን አደረገች። መለኮታዊ እቅድ ይህም ቅዱስ ጳውሎስ ወደ ሮሜ ሰዎች በላከው መልእክቱ በአምስቱ ታላላቅ ደረጃ የተገለጡትን ንቁ ግንዛቤዎች ዘላለማዊ ፍጻሜ፣ ጥሪ፣ እውነታና ክብር ይኸውም ሁሉም የቅዱ ተሳታፊ ይሆን ዘንድ ነው። ቅና ትክክለኛ እውነትን አከባቢያዊና መልካ ምድራዊ ገጽታን አረጋግጣ ሰጥታናለች። እያንዳንዱ አከባቢ ባህል አካል በመሆን ታሪካዊ በሆነ ክልል እንዲገለጥ ምክንያት ሆናለች። ስለዚህም በእመቤታችን ቅድስት ድንግል ማርያም አማካይነት መለኮታዊ እቅድ ቃል ወደ ሕያውነት ተለወጠ።
ተከብራችሁ አድማጮቻችን፣ ለለቱ ያልነው የዜና ስርጭት ይህ የስካውን ድረስ ነበር። በሚቀጥለው በአማርኛ የስርጭት መርሃ ግብር እስከምንገናኝ ድረስ በደና ቆዩን። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።